የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ሰኔ 19 2015 ዓ.ም መሰናዶ ጀመረ። በኦሮሚያ ክልል ያለው የሲቪሎች እገታና ግድያ እንዲቆም ተጠየቀ።
የሀገር ሰላምና ደህንነት አለማስጠበቅ አንደኛ ዳተኝነት ነው፣ ሁለተኛ ደግሞ ወይም የጉዳዩ ተባባሪ ነው ከሚያስብል ውጭ ሌላ ትርጉም ሊሰጥ አይችልም። ስለዚህ የተጀመረው ውይይት፣ ሰላም ውይይት መልካም ነው፣ እሱ ማጠናከር የምንደግፈው ጉዳይ ነው። ግን በሰላም በሚባል ሽፋን ውስጥ ዜጎች በየቀኑ ይህን መከራ መቀበል ይገባቸዋል ብለን ያስችም አናምንም።
መንግስትም ብቻውን አቅም አጥቷል። መንግስት እየተባባ ነው የሚያልፈው። ያቀባብቶ ማለፉ ደግሞ ይኸው የገባንበት እልቂት ውስጥ ከቶናል። ከመገዳደር ፖለቲካ ወደ መደራደር ፖለቲካ፣ የሀገሪቷን ፖለቲካ መቀየር በጣም ወሳኝ።
የቀደሙት የኢዜማ የህዝብ ግንኙነት ክፍል ኃላፊ ዶክተር ሙሉ አለም ተገኘ ወርቅ ሲሆኑ የተከተሉት ደግሞ የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ናቸው። በሌላ በኩል የኦሮሞ ነጻነት ሰራዊት ከሰላማዊ ሰዎች እገታና ግድያ ጋር በተያያዘ በድርጅቴ ላይ የሚቀርበውን ውንጀላ አልቀበልም ሲል አጣጥሏል። ሙሉ ዘገባው በአብይ ርዕስ ይቀርባል። በሌላ ርዕስ ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ መልቀቂያ አስገብተዋል። አጭር ዘገባ በዜና ክፍለ ጊዜ ይኖረናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ዝግጅቱን በመምራት ኤደን ገረመው አብሬያችሁ ቆያለሁ። ብርሃን ኃይሉ ደግሞ ከስቱዲዮ ስርጭታችንን ታቀናብርልናለች። የምሽቱ ዋና አዘጋጅ ቆንጅት ታዬ ናት። አብራችሁን ታመሹ ዘንድ እየጋበዝን አሁን ወደ ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ለዛሬ ከያዝናቸው ዜናዎች መካከል የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ የስራ መልቀቂያ ጥያቄ ለመንግስት ማስገባታቸውን አስታወቁ፣ ጦርነት ባመሳት በሱዳን ዋና ከተማ ካርቱም ተፋላሚዎች የፖሊስ ዋና ጽህፈት ቤትን ለመቆጣጠር በሚያደርጉት ውጊያ ቢያንስ 14 ሰላማዊ ሰዎች መሞታቸውን ተሟጋቾች ዛሬ አስታወቁ፣ ዩክሬንና ሩሲያ የጥቁር ባህር የእህል ስምምነት መቋረጥ የአፍሪካ ቀንድ ክፉኛ ይጎዳል ሲሉ የተባበሩት መንግስታት የእርዳታ ባለስልጣናት ዛሬ ሰኞ ተናገሩ፣ የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሮቹ እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ስራ መልቀቂያ ጥያቄ ለመንግስት ማስገባታቸውን አስታወቁ። ኃላፊነታቸውን ለመልቀቅ የወሰኑት በጤና ችግር ምክንያት እንደሆነ ብርቱካን ገልጸዋል። የቦርዱን ተአማኒነት በማሻሻልና የፖለቲካ ፓርቲዎችን እንቅስቃሴ በመደገፍ በኩል የተሳካ ስራ አከናውኛለሁ ብለው እንደሚያምኑም ተናግረዋል። ከመንግስት በኩል የተሰጠ ምላሽ እስካሁን አልተሰማም። መለስካቸው አመሃ ተጨማሪ አለው።
ወይዘሪት ብርቱካን ሚደቅሳ ዛሬ በፌስቡክ ገጻቸው እንዳስታወቁት ከነሐሴ 1 ቀን 2015 ዓ.ም ጀምሮ ከኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢነታቸው በገዛ ፈቃዳቸው መልቀቃቸውን አስታወቁ። ይህንኑ ከሥራ ኃላፊነታቸው በፈቃዳቸው መልቀቃቸውን የሚያመለክት ደብዳቤያቸውን ለሕዝብ ተወካዮች ምክር ቤት አፈጉባኤ ጽሕፈት ቤት ሰኔ 5 ቀን 2015 ዓ.ም እንዳስገቡም ወይዘሪት ብርቱካን ገልጸዋል። ከአራት ዓመት ከመንፈቅ በፊት በታህሳስ ወር ሥራቸውን ሲጀምሩ ተቋሙን ተአማኒና ራሱን ችሎ ምርጫ ማከናወን የሚችል ተቋም ለማድረግ በማለም እንደነበረም ብርቱካን በዚህ የስንብት ጽሑፋቸው አስታውሰዋል። በእነዚህ ዓመታትም ይህንኑ ተግባራዊ ለማድረግ ሲጥሩ መቆየታቸውንም ተናግረዋል። አክለውም ከሌሎች የቦርዱ አመራር አባላትና ሠራተኞች ጋር ባደረጉት ጥረት የቦርዱን ታማኒነት በማሻሻል ረገድ እና የፖለቲካ ፓርቲዎችን እንቅስቃሴ ለማገዝ የተከናወነው ሥራ ስኬታማ እንደነበረ ያላቸውን እምነትም አልሸሸጉም። ብርቱካን ሥራቸውን የሚለቁበት ምክንያትም የጤና ችግር ያጋጠማቸውና የረዥም ጊዜ ረፍት የሚያስፈልጋቸው እንደሆነ ይፋ አድርገዋል። ከዚህ በኋላ በሚቀራቸው ጊዜም አስተዳደራዊ የሽግግር ሥራዎችን የሚያከናውኑበት እንደሚሆን አስታውቀዋል። ወይዘሪት ብርቱካን በ1997 ዓ.ም በተካሄደው አገር አቀፍ ምርጫ ከፍተኛ የፖለቲካ መነቃቃትን በአገሪቱ ፈጥሮ በነበረው ቅንጅት ውስጥ የአመራር አባል የነበሩ ሲሆን ከዚያ በኋላ ደግሞ በአንድነት ለፍትህና ዲሞክራሲ ፓርቲ የመጀመሪያዋ ሴት መሪ በመሆን ይታወቃሉ። በዳኝነት ስራቸውም ስም ተክለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጦርነት ባመሳት በሱዳን ዋና ከተማ ካርቱም ተፋላሚዎች የፖሊስ ዋና ጽፈት ቤትን ለመቆጣጠር በሚያደርጉት ውጊያ ቢያንስ 14 ሰላማዊ ሰዎች መሞታቸውን ተሟጋቾች ዛሬ ሰኞ አስታውቀዋል። ካለፈው ሚያዝያ አጋማሽ አንስቶ ከሱዳን መደበኛ ጦር ሰራዊት ጋር በመዋጋት ላይ የሚገኝ የፈጥኖ ደራሽ ጦር የፖሊስ ዋና መስሪያ ቤቱን በመቆጣጠር በጦርነቱ ድል ማስመዝገቡን ትናንት እሁድ ረፋዱ ላይ አስታውቋል። የፈጥኖ ደራሹ ጦር ባወጣው መግለጫ ዋና ጽፈት ቤቱን በሙሉ ቁጥጥራችን ስር ነው፣ በርካታ ቁጥር ያላቸው ተሽከርካሪዎችና መሳሪያዎችን ጥይቶችንም ይዘናል ብሏል። ታንኮች፣ ፒካፕ መኪናዎችና ወታደራዊ ተሽከርካሪዎችንም መያዙን መግለጫው ጨምሮ ገልጸዋል። ስማቸውን ለመግለጽ ያልፈለጉ አንድ የቀድሞ ጦር መኮንን በሐምዳን ደጋሎ የሚመራው ፈጥኖ ደራሹ ጦር ስትራቴጂክ ይዞታዎችን ተቆጣጥሮ መቆየት ከቻለ ካርቱምን ለመቆጣጠር በሚደረገው ጦርነት ላይ ትልቅ ተጽዕኖ ይኖረዋል ብለዋል። በጦር ሰራዊቱ አዛዥ በአብደል ፋታህ አልቡርሃንና የቀድሞ ምክትላቸው በነበሩት ደጋሎ መካከል በሚካሄደው የስልጣን ትግል በመላዋ ሱዳን ወደ 2800 የሚጠጉ ሰዎች መሞታቸው ተነግሯል። ሁለቱም ወገኖች በውጊያው የሞቱትን ሰዎች ቁጥር ስለማያስታውቁ እንዲሁም ከባዱ ውጊያ በተካሄደባቸው በዳርፉርና በዋና ከተማዋ ካርቱም በየመንገዱ የወዳደቁ አስክሬኖች ስላሉ አሃዙ ከተጠቀሰው በእጅጉ ከፍ ሊል እንደሚችል ተገልጿል። በዚህ ሳምንት መጨረሻ በኬንያ ድንበር በሚገኝ አንድ መንደር በተካሄደ የአልሸባብ ጥቃት 5 ሰዎች መገደላቸው ተደጋጋሚውን ጥቃት አሳሳቢ ማድረጉ ተነገረ። አሳሳቢው ጥቃት ባለፈው ወር የሞቱትን ወታደሮች፣ ተጠባባቂ ፖሊሶችንና ሰላማዊ ሰዎችን ጨምሮ ከ30 በላይ ለሚሆኑ ሰዎች አሰቃቂ ሞት ምክንያት መሆኑ ተመልክቷል። ባለፈው ቅዳሜ በሰሜን ኬንያ በዋጅርና ጋሪሳ አካባቢዎች በርካታ ጥቃቶች ሲደርሱ ከ10 በላይ የሚደርሱ ሰዎች ተገድለዋል። ባህር ዳርቻ በምትገኘው ላሙ ወረዳ በተፈጸመ ጥቃት አጥቂዎቹ በመንደሩ የሚገኙ ወደ 30 ቤቶች በማቃጠል ንብረት መዝረፋቸውንም ባለስልጣናት ተናግረዋል። አልሸባብ ከዚህ ቀደም ኬንያ ውስጥ ጥቃቶቹን የሰነዘረ ቢሆንም እስከ ቅርብ ጊዜ ድረስ በኬንያ ድንበርና ሶማሊያ ውስጥ በቅንጅት ማጥቃት የቻለው ጥቂት ብቻ እንደነበር ተመልክቷል። የኬንያ ፕሬዚደንት ዊሊያም ሩቶ ባለፈው አርብ የኬንያ ወታደሮች ለቀው መውጣት ከሚገባቸው ጊዜ በላይ እስከሚቀጥለው ወር ድረስ ሊቆዩ እንደሚችሉ ተናግረው ነበር። በሶማሊያ ለአፍሪካ ሕብረት የሽግግር ተልዕኮ ጦር አባላትን ካሰማሩ አገሮች መካከል ኬንያ አንደኛዋ መሆኗ ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የግብጽ ፕሬዝደንት አብደል ፋታህ ኤልሲሲ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲን ትናንት እሁድ በካይሮ ፕሬዝደንታዊ ቤተ መንግስት ተቀብለው አነጋግረዋል። ፕሬዚደንቱ ለጠቅላይ ሚኒስትሩ የግብጽን ከፍተኛውን የክብር ኒሻን አበርክተውላቸዋል። ሁለቱ አገሮች በርካታ ስምምነቶችን የተፈራረሙ ሲሆን በዚህ ዓመት መጀመሪያ ላይ የንግድ ትብብራቸውን ለማጠናከር መስማማታቸው ተመልክቷል። ከዓለም ትልቅ የህዝብ ቁጥር ያላት ህንድ ያልተጣራ የነዳጅ ድፍድፍ፣ ፈሳሽ የተፈጥሮ ጋዝ፣ ጨውና ጥጥን ጨምሮ የግብጽን ምርቶች ተቀባይ ከሆኑ 5 አገሮች መካከል አንዷ ናት። ግብጽም በበኩሏ ህንድ ወደ ውጭ ከምትልካቸው ዋነኛ ምርቶች መካከል የጥጥ ክርን፣ ቡናን፣ እጽዋት፣ ትንባሆ፣ ምስር፣ የተሽከርካሪ ክፍሎች፣ መርከቦች፣ ጀልባዎችና የኤሌክትሪክ ማሽኖች ታስገባለች። ባለፈው ቅዳሜ ካይሮ የገቡት የህንድ ጠቅላይ ሚኒስትር ሞዲ ከሁለት አስርት ዓመታት በላይ በኋላ ግብጽን ለመጀመሪያ ጊዜ የጎበኙ የህንድ መሪ ናቸው። ሞዲ ግብጽን የጎበኙት የግብጹ መሪ ኤልሲሲ በህንድ የነጻነት በዓል ላይ በክብር እንግድነት በኒው ደልሂ ከተገኙ 6 ወራት በኋላ መሆኑ ነው። ግብጽና ህንድ ጥልቅ ግንኙነት የጀመሩት በቀዝቃዛው ጦርነት ዘመን የገለልተኛ ንቅናቄን በመመስረት ቁልፍ ሚና ከተጫወቱባቸው እንደ አውሮፓ አቆጣጠር ከ1950ዎቹ ጀምሮ መሆኑም ተመልክተዋል። የዩክሬንና የሩሲያ የጥቁር ባህል የእህል ስምምነት መቋረጥ የአፍሪካ ቀንድ ክፉኛ ይጎዳል ሲሉ የተባበሩት መንግስታት የእርዳታ ባለስልጣናት ዛሬ ሰኞ ተናገሩ። ለከፍተኛ የረሃብ አደጋ ለተጋለጡ በ10 ሚሊዮኖች በሚቆጠሩ ሰዎች ላይ ሌላ የምግብ መናር እንደሚያስከትል ባለስልጣናቱ አስጠንቅቀዋል። ሞስኮ የራሷ እህልና ማዳበሪያን ለማጓጓዝ የተቀመጠው መሰናክል ካልተወገደ ከጥቁር ባህር ወደብ እህል ወደ ዓለም ገበያ እንዲጫን ከተደረሰው ስምምነት እንደምትወጣ ስታስፈራራ ቆይታለች። የዩክሬን ልዑክ ሩሲያ ስምምነቱ በሚታደስበት እንደ አውሮፓ አቆጣጠር ሐምሌ 18 ከስምምነቱ እንደምትወጣ 99% እርግጠኛ ነኝ ብለዋል። በዚህ ዓመት ለአምስት ተከታታይ ዓመታት ይቀራል የተባለው የዝናብ ወቅት እንደተገመተው ባለመሆኑ በአንዳንድ የምስራቅ አፍሪካ ሀገሮች ረሃብን መከላከል ተችሏል። ይሁን እንጂ የእርዳታ ባለስልጣናት አሁን ድረስ በሰባት የምስራቅ አፍሪካ አገሮች 60 ሚሊዮን የሚጠጉ ሰዎች ለምግብ ዋስትና እጦት መጋለጣቸውን ጠቅሰው ተጨማሪ ጉዳት ሊደርስ እንደሚችል አስጠንቅቀዋል። የዓለም ምግብ ፕሮግራም የአደጋ ጊዜ ከፍተኛ ባለስልጣን ዶሚኒክ ፌሬቲ የጥቁር ባህር የእህል ስምምነት አለመታደስ ምስራቅ አፍሪካን በሚገባ ይጎዳል፣ በጣም በከባዱ ሲሉ በጄኔቭ ለጋዜጠኞች በሰጡት መግለጫ ተናግረዋል። በመጨረሻም የሩሲያው መንግስት የቴሌቪዥን የዋግነር ተዋጊ ቡድን መሪ ይቭጌኒ ፕሪጎዥን እና ጦራቸው ለአጭር ጊዜ ካካሄዱት አመጽ በኋላ የሩሲያው መከላከያ ሚኒስቴር ሶርጌይ ሼጉ ጦራቸውን ሲጎበኙ ለመጀመሪያ ጊዜ ለህዝብ የታዩበትን ቪዲዮ ዛሬ ሰኞ አሳይቷል። መከላከያ ሚኒስትሩ በሩሲያው ጦርነት ተሳታፊ መሆናቸው ከሚታወቁ የጦር አባላትና አዛዦቹ ጋር መቼና የት እንደተገናኙ ቴሌቪዥኑ ለይቶ አላመለከተም። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ዛሬ ሰኞ ለጋዜጠኞች እንደተናገሩት በሩሲያ የተነሳው አመጽ የሩሲያ የውስጥ ጉዳይ ነው ብለዋል። ይሁን እንጂ በህገወጥ መንገድ ክራይሚያው ወደ ራሳቸው ግዛት መቀላቀላቸውና በዩክሬን ላይ የሚያካሂዱት ጦርነት ፕሬዝደንት ፑቲን የሰሩት ትልቅ የስትራቴጂ ስህተት መሆኑን ያሳያል ሲሉ ዋና ጸሐፊው ገልጸዋል። ዩናይትድ ስቴትስ ባለፈው እሁድ በሰጠችው መግለጫ በሩሲያ ወታደራዊ አመራር ላይ ፕሬጉዥንና ያካሄዱት አመጽ በፕሬዝደንት ፑቲን የሁለት አስርት ዓመታት አገዛዝ ውስጥ በጣም ከባድ የሆኑ ስንጥቆች መኖራቸውን 16 ወራት በፈጀው የዩክሬኑ ጦርነታቸው አስፈላጊነት ላይ ጥያቄዎችን መኖራቸውን ያመለከተ ነው ብለዋል። አድማጮች ተምና ተመልካቾች ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ሰኔ 19/2015 ዓ.ም መሰናዷችን ይቀጥላል። ዝግጅቱን በመምራት አብሬያችሁም ዘልቀው አይደን ገረሙ ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። የምሽቱ ዋና አዘጋጃችን ደግሞ ቆንጅት ታዬ ናት። በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋ፣ በዌብና ማህበራዊ ድረገጽ ደግሞ ፕሮዲሰራችን አባዮ ገበያው አብሮናሉ። ዝግጅታችን ከሬዲዮ በተጨማሪ በዌብሳይታችን amharic.vnews.com ላይ እንዲሁም ደግሞ በፌስቡክ ገጻችን @vamharic ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። በኦሮሚያ ክልል ያለው የሲቪሎች ግድያና እገታ መፍትሄ እንዲሰጠው ተጠየቀ። እልባት ሊያመጣ የሚችል እርምጃ እንዲወሰድ ተቃዋሚ የፖለቲካ ፓርቲዎች ጥሪያቸውን አቅርበዋል። ለግድያ ለእገታው የኦሮሞ ነጻነት ሰራዊትን ተጠያቂ ያደረገው ኢዜማ መንግስት ድርጊቱን በወታደራዊ ዘመቻ እንዲከላከልም ጠይቋል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ መንግስትን በቸልተኝነትም ወቅሰዋል። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና በበኩላቸው በግድያና በእገታ ተግባሩ የተለያዩ አካላት እንደሚሳተፉ ገልጸው ገለልተኛ ምርመራ ይደረግ ሲሉም ጠይቀዋል። ችግሩ ሊፈታ የሚችለው ሁሉን አቀፍ በሆነ ፖለቲካዊ ድርድር ነው ሲሉም ፕሮፌሰሩ አክለው ተናግረዋል። በሌላ በኩል የኦሮሞ ነጻነት ሰራዊት ከሰላማዊ ሰዎች ግድያና እገታ ጋር በተያያዘ ድርጅታቸው ላይ የሚቀርበውን ውንጀላ አጣጥሏል። በጉዳዩ ላይ ከፌዴራል መንግስት ምላሽ ለማግኘት ሞክረን አልተሳካልንም። ኬኔዲ አባተ ዘገባለው።
በኦሮሚያ ክልል የተለያዩ አካባቢዎች በሰላማዊ ሰዎችና በመንግስት ኃላፊነት ላይ ባሉ ሰዎች ላይ የሚፈጸመው ግድያና አገታ እየጨመረ መምጣቱን ነው የፖለቲካ ፓርቲዎችና የድርጊቱ ተጠቂዎች የሚናገሩት። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገደፉን አልፏል ሲል ለገለጸው በኦሮሚያ ክልል በተለያዩ ቦታዎች በንጹሃን ዜጎች ላይ እየደረሰ ላለው እገታና ግድያ የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። ፓርቲው ቅዳሜ ሰኔ 17 ቀን 2015 ዓ.ም ባወጣው መግለጫ በኦሮሚያ ክልል ውስጥ እለት ከእለት እየጨመረ የመጣው የንጹሃን ዜጎች መፈናቀል፣ እገታ፣ አፈናና ግድያ በከፍተኛ ሁኔታ ያስጨንቀኛል ካለ በኋላ በተለይ ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ኦነግ ሸኔ የተባለው የሽብር ቡድን በተለያዩ የኦሮሚያ ክልል ዞኖች በዜጎች ላይ እያደረሰ ያለው ውድመትና እንግልት ቀን በቀን እየተባባሰ መጥቷል ብሏል። ዶክተር ሙሉ ዓለም ተገኝ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው።
እንደምታውቀው ያለው ውይይት ያደርጋሉ ተብሎ መንግስት ኦነግ ሸኔ የሚለውና ራሱ ኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ጀምረው ወደ አንድነት ሊደርሳሉ ብለን ተስፋ አድርገን እንደነበር የሚታወስ ነው። ሆኖም ግን ከዚህ ውይይት በኋላ ነገሮች ይስተካከላሉ ብለን ብንጠብቅም የከፋ ሁኔታ ውስጥ የገባንበት ሁኔታ እንዳለ የሚታይ ነው። የተለይ ንጹሃን ዜጎች መንቀሳቀስ አልቻሉ፣ እገታ ይደረጋል፣ ገንዘብ ይጠየቃሉ። የሚጠየቀው ብር በመንግስት ባንኮች ነው እየተላለፈ ያለው። ስለዚህ እንደው በጣም ባጭሩ እዚህ የዜጎች ሰላምና ደህንነት ላይ መንግስት እያሳየ ያለው ቸልተኝነት እና ጉዳዩን አፋጣኝ እርምጃ ለመውሰድ አንደኛው ለጉዳዩ ተባባሪ እንደሆነ ተጎ እንደሚያስወስደው እንዲያውቅ፣ ሁለተኛው ደግሞ እነዚህ ታጣቂ ኃይሎች የሚፈጽሟቸው ግፍና በደሎች እየጨመሩ በመጣ ቁጥር ህዝብ ውስጥ የሚፈጥረው ራስን የመከላከል ስሜት ሲያስገባ እንደ ሀገር ያለን ጸጥታና ደህንነት ሌላ ስጋት ውስጥ ይገባል። ትልቁ አስቸጋሪው ሌላ ነገር ደግሞ በመንግስት ውስጥ ያሉ ይህንን ኃይል የሚደግፉ አካላት እንዳሉ ራሱ መንግስትም በተደጋጋሚ በአካባቢ ለሚኖሩ ዜጎችም ሲገልጹ ይሰማል። እነዚህ ጉዳዮች ላይ በጠቅላላ መንግስት ጉዳዩን በትክክል አይቶ አፋጣኝ እርምጃና ማብራሪያ እንዲሰጥ የሚጠይቅ መግለጫ።
የኢዜማ መግለጫ የወጣው ባለፉት ቀናትና ሳምንታት ተጨማሪ ሰዎች የእገታ ሰለባ መሆናቸው እየተዘገበ ባለበት ወቅት ነው። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የሰዴን ሶዶ ወረዳ አስተዳዳሪ የነበሩት አቶ በቀለ ቀቻ ማንነታቸው ባልታወቁ ታጣቂዎች መገደላቸውን የዞኑ ኮሙኒኬሽን ጽህፈት ቤት ማስታወቁን ጠቅሰን መዘገባችን ይታወሳል። ከሳምንት በፊት ደግሞ ቁጥራቸው በውል ባይታወቅም ከ30 በላይ እንደሆኑ የተገመቱ አሽከርካሪዎችና ረዳቶች በኦሮሚያ ክልል ሰሜን ሸዋ ዞን አሊዶ ሮ በተባለ ቦታ መታገታቸውን ቤተሰቦቻቸውና በምስራቅ ጎጃም ዞን የአማኑኤል ከተማ ነዋሪዎች ተናግረዋል። የታጋቾችና የሟች ቤተሰቦች ለተፈጸሙት እገታዎችና ግድያዎች ተጠያቂ የሚያደርጉት የኦሮሞ ነጻነት ሰራዊትን ነው። አጋቾቹ የታጋች ቤተሰቦች ከፍተኛ መጠን ያለው ገንዘብ እንዲከፍሉ እንደሚጠይቁና ገንዘቡ በተባለው ጊዜ ካልተከፈለም ያገቱትን ሰው እንደሚገድሉ፣ ገንዘብ ከፍለው ከእገታ የተለቀቁ ሰዎች እንዲሁም የታጋች ቤተሰቦች ለአሜሪካ ድምጽ ገልጸዋል። ይሁን እንጂ በዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ወዳ ተርቢ ሰሞኑን ለአሜሪካ ድምጽ በሰጡት ምላሽ ከሰላማዊ ሰዎች ግድያና እገታ ጋር በተያያዘ በድርጅታቸው ላይ የሚቀርበውን ውንጀላ አጣጥለዋል። በኦሮሚያ ክልል እየተፈጸመ ያለውን እገታና ግድያ በተመለከተ አስተያየታቸውን የሰጡን የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ተናግረው በገለልተኛ አካል መጣራት አለበት ብለዋል።
አጠቃላይ የፖለቲካ ቀውስ ውስጥ ስለገባን በብዙ መንገዶች ብዙ ቀዳዳዎች አሉ። ጫካም የሚንቀሳቀሱት እኮ አንድ ቡድን ብቻ አይደለም፣ ታጣቂዎች አሉ። ለዝርፊያም ተደራጅቶ ወጣቱ ጠመንጃ ከሚሊሻ ከምናምን እየቀማ መዝረፍ ነው። የመንግስት መሄጃ አለ ማለት ነው፣ የመንግስት ይፍታ አለ። ስለዚህ ትንሽ ነገሮች እየተወሳሰቡ ሄደዋል ለማለት ነው። ለምሳሌ እኔ ዘመድ የመንግስት ፖሊስ ነው፣ የፖሊስ አለቃ የሆነ በአባቱ አካውንት ሁለተኛ ነው ሶስተኛ ዙር ላይ ነው ተያዘው፣ ገንዘብ ካላስገባልኝ ብሎ ማስፈራራ እየላከ ኋላ ሲደረስበት የፖሊስ እንትን የአንድ አካባቢ የፖሊስ አለቃ ነው። ስለዚህ ያለው የፖለቲካ ቀውሱ ለብዙ ነገሮች ብዙ ክፍት አድርጓል። ዞሮ ዞሮ ግን ኦሮሚያ አካባቢ ያለው እኛ ደጋግመን ጠይቀናል። በገለልተኛ አካል ካልተጣራ አስቸጋሪ ሁኔታ ነው ያለው።
ኢዜማ ግን አሁን ላለው ችግር መፍትሄ ለማምጣት መንግስት በኦሮሞ ነጻነት ሰራዊት ላይ የተጠናከረ ወታደራዊ እርምጃ መውሰድ እንዳለበት አሳስቧል። የተለያዩ ፖለቲካዊ ፍላጎቶችን በሰላም በድርድርና በውይይት ለመፍታት መሞከር ቅድሚያ የሚሰጠው ጉዳይ መሆኑን በአጽንኦት እንደሚያምን የገለጸው ኢዜማ ሆኖም መንግስት በጣም ትንሽ የሚባለው ኃላፊነቱ የሀገርን ሰላምና ደህንነት ማስጠበቅ በመሆኑ ህዝብን አስተባብሮ ዘመቻ በማካሄድ የሽብር ቡድን ሲል የገለጸውን የኦሮሞ ነጻነት ሰራዊትን አደብ ማስገዛት ይጠበቅበታል ብሏል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኝ ወርቅ ይህንኑ አቋም ነው የሚያብራሩት።
እንደምትሰማው የተደራጀ መከላከያ ሰራዊት ጠንካራ የጸጥታ መዋቅር እንዳለው በተደጋጋሚ እያሳየን ነው። መንግስት ምናልባት ለማየት ከቻልክ የተለያዩ ፊልሞችን ዶክመንቶችን ሲሰሩ እያየን ነው ያለ ነው። ይሄ ባለበት ሁኔታ የሀገር ሰላምና ደህንነት አለማስጠበቅ አንደኛ ዳተኝነት ነው፣ ሁለተኛ ደግሞ ወይም የጉዳዩ ተባባሪ ነው ከሚያስብል ውጭ ሌላ ትርጉም ሊሰጥ አይችልም። ስለዚህ የተጀመረው ውይይት ሰላም ውይይት መልካም ነው፣ እሱን ማጠናከር የምንደግፈው ጉዳይ ነው። ግን በሰላም በሚባል ሽፋን ውስጥ ዜጎች በየቀኑ ይህን መከራ መቀበል ይገባቸዋል ብለን እሱም አናምንም። በአስቸኳይ መፍትሄ ሊሰጠው ይገባል ብለን ነው የምናስበው።
ፕሮፌሰር መረራ ጉዲና በበኩላቸው እየተባባሰ ለሄደው ችግር እልባት ሊያመጣ የሚችለው ሁሉን አቀፍ የፖለቲካ ድርድር እንደሆነ ተናግረዋል።
እዚህ ሀገር ምንድነው መንግስት ቢሸሽም የሀገሪቱ ፖለቲካ ኃይሎች ተደራድረው አንድ ነገር ላይ ካልደረሱ በስተቀር የዚህ ሀገር ፖለቲካ የትም የሚደርስ የትም የሚሄድ አይመስለኝም። መንግስትም ብቻውን አቅም አጥቷል። መንግስት እየተባባ ነው የሚያልፈው። ያቀባብቶ ማለፉ ደግሞ ይኸው የገባንበት እልቂት ውስጥ አስከቶናል። በተወሰነ የሰሜኑ እልቂት ቢቆምም ደግሞ ኦሮሚያ አካባቢ በተለይ በስፋት ቀጥሏል እና ብዙ ጊዜ ደጋግሜ እኔ እንደሚለው ከመገዳደር ፖለቲካ ወደ መደራደር ፖለቲካ የሀገሪቷን ፖለቲካ መቀየር በጣም ወሳኝ። አሁን ባለው ሁኔታ ጸጥታ ኃይሎችም ትግራይ፣ አማራ፣ ሌሎችም አካባቢዎች ጀምሮ ወደ ሰፊ ኦሮሚያ ይመጣል። ሁሉም ቦታ እኮ ሰራዊት እየተፈለገ ነው። ገባ። ለዚህ ነው የፖለቲካ እንትኑ ካልተፈታ በሰራዊትና በጉልበት ብቻ አትፈታውም። ነገሮች በመንግስት በፈለገበት መንገድ እየሄዱ አይደሉም። መንግስት ደግሞ ይህንን በሚሆን መንገድ ለህዝብ ለመግለጽም ሊቸገር ይችላል። ሲጨንቆ ነው መሰለኝ ዝም የሚለው ወዶ አይመስለኝም። ችግሮቹ እኮ ይታወቃሉ፣ መፍትሄዎቹም ይታወቃሉ።
ከሰሞኑ እየተባባሰ እንደሆነ የተገለጸውን ግድያና የእገታ ድርጊት በተመለከተ ከፌዴራል መንግስትም ይሁን ከኦሮሚያ ክልል መንግስት በኩል እስካሁን ድረስ በይፋ የተሰጠ መግለጫም ይሁን ምላሽ የለም። እኛም ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ሙከራ የኃላፊዎቹ ስልክ ባለመነሳቱ ለጊዜው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ሰኔ 19/2015 ዓ.ም ዘገባችንን ነው። የምሽቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔ መጽሔት ይቀጥላል። ከኢትዮጵያ 200 ኤርትራውያን በግዳጅ ወደ ሀገራቸው እንዲመለሱ መደረጉ እንዳሳሰበው ኢሰመኮ ገለጸ። በኢትዮጵያ ውስጥ ሲኖሩ የነበሩ 200 የሚሆኑ ኤርትራውያን በግዳጅ ወደ ሀገራቸው እንዲመለሱ መደረጋቸው በስደተኞችና ጥገኝነት ጠያቂዎች ደህንነት ላይ ስጋት የደቀነ ነገር በመሆኑ እንዳሳሰበው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በአዲስ አበባ የሚኖሩ የኤርትራ ስደተኞች በበኩላቸው በኤርትራውያንና ኤርትራውያን ወደ ሀገራቸው እንዲመለሱ መደረጉ በእኛም ላይ ይቀጥላል የሚል ስጋትን ደቅኖብናል ብለዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት በበኩሉ እንዲመለሱ የተደረጉት ሰዎች ስደተኞችም ጥገኝነት ጠያቂዎችም አይደሉም ብሏል። ገብረ ሚካኤል ገብረ መድህን ዘገባ አለው።
ማንነቱ እንዳይጠቀስ የጠየቀን አዲስ አበባ ውስጥ የሚኖር አንድ ኤርትራዊ ስደተኛ ከሶስት ቀናት በፊት ከአዲስ አበባ ተይዘው በግዳጅ ወደ ኤርትራ እንዲመለሱ ከተደረጉት ውስጥ ታናሽ ወንድሙ እንደሚገኝ ገልጿል። ወንድሙን ከነበረበት እስር ቤት እንደወሰዱትም ይናገራል።
ህጋዊ የመንቀሳቀሻ ወረቀት የላችሁም ብለው ነው ይዘው ያሰሯቸው። የወንድሜ የመንቀሳቀሻ ወረቀት አልታደሰም ነበር። በትግራይ በነበረው ጦርነት ምክንያት ከዛ ተፈናቅለን ከመጣን በኋላ ወረቀታችን አልታደሰም። ለምን ብትለኝ የስደተኞችና ከስደት ተመላሾች አገልግሎት ወረቀት አያድስልንም ነበር። ስለዚህ ምንም ማድረግ አልቻልንም። በዚህ ምክንያት ተይዞ ለአንድ ወር ከሁለት ሳምንት ያህል ታስሮ ቆይቷል።
በዚህ መልኩ ከሁለት ወራት በላይ ታስረው የቆዩ ሌሎች ስደተኞችም እንደነበሩ ለቪኦኤ የተናገረው አስተያየት ሰጪ የእስር ቤቱ ኃላፊዎች ከላይ በመጣ ትዕዛዝ ነው የታሰሩት ይሏቸው እንደነበረ ጠቁሞ ይፈታልኝ ብለህ ማመልከቻ አስገባ ብለውኝ ማመልከቻ ካስገባው በኋላ ባለፈው ሐሙስ ውሳኔ ይሰጣል ብለውኝ ነበር። በዛው ቀን ግን ወደ ኤርትራ እንደወሰዷቸው ወንድሜ ደውሎ ነገረኝ ብለዋል። ኢትዮጵያ ውስጥ ተጠልለው የነበሩት ኤርትራውያን በግዳጅ ወደ ሀገራቸው እንዲመለሱ መደረጉ የስደተኞችንና ከለላ ጠያቂዎችን ደህንነት ስጋት ላይ የሚጥል በመሆኑ አሳስቦኛል ብለዋል የኢትዮጵያ ሰብአዊ መብቶች ኮሚሽን። የተቋሙ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ማብራሪያ ሰጥቷል።
ከቅርብ ጊዜ ወዲህ በተለይ የኤርትራ ለስደተኞችና ጥገኝነት ጠያቂዎች በተለይ አዲስ አበባ ከተማ ላይ በርካታ ክፍለ ከተሞች ላይ ወረቀት የሌላቸው ሰዎች ወይም ደግሞ ከካምፕ እንዲወጡ ፍቃድ የሌላቸው ሰዎች ከተማ ላይ ተገኝተዋል በሚል ሲያዙ ቆይተው ነበር። አሁን መጨረሻ ላይ ደግሞ የተወሰዱት ወደ ኤርትራ ተመልሰዋል። ነገር ግን ትንሽ ክፍተት ያየ ነው እኛም የስደተኛ መታወቂያ እድሳትና ጥገኝነት ጠያቂዎች ምዝገባ ለሁለት ዓመታት በአግባቡ አልተሰራም። ሁለት ዓመት ረዥም ጊዜ ስለሆነ ይህን በተለየ ሁኔታ መስራት የሚቻልበትን አሰራር እንዳያሉ ምክር ስንሰጥ ቆይተናል። ግን አሁንም ቢሆን በተለይ ደግሞ አሰራሩ ራሱ ለሁለት ዓመት በአግባቡ ሲሰራ ስላልነበረ ክፍተት ሊኖረው ስለሚችል ይህንን ትኩረት ሰጥተው እንዲመለከቱትና ስደተኞችና ጥገኝነት ጠያቂዎች አላግባብ እንግልት ውስጥ እንዳይገቡ ወይም ደግሞ ሊመለሱ የሚችሉበት ሁኔታ እንዳይፈጠር ክፍተቱን በትክክሉ እንዲመለከቱት ነው ስቴትመንቱን ያወጣ ነው።
የስደተኞችና ከስደት ተመላሾች አገልግሎት በበኩሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው መግለጫ ለስደተኞች ደህንነት እየተወሰደ ነው ያለውንና ዘርፈ ብዙ ሲል የጠራውን እርምጃ ግምት ውስጥ ያስገባ አይደለም ብሏል። ወደ ኤርትራ እንዲመለሱ የተደረጉት ሰዎች ስደተኞችም ጥገኝነት ጠያቂዎችም አይደሉም ብሏል። ከእነርሱ ጋር በስህተት ተወስደው የነበሩ አራት ስደተኞች ወደ ኢትዮጵያ እንዲመለሱ መደረጋቸውንም ገልጿል። የሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ግን ሰዎቹ ስደተኛም ሆነ ከለላ ጠያቂዎች ባይሆኑም እንኳ በዚህ መንገድ እንዲወጡ መደረግ አልነበረባቸውም ባይ ናቸው።
አራሬስ የሚባለው የመንግስት ተቋም እነዚህ ስደተኞች አይደሉም ወይም ጥገኝነት ጠያቂዎች ሳይሆኑ ከህግ ውጪ አገር ውስጥ የገቡ ናቸው ነው የሚል መልስ ይሰጣል። በህገ ወጥ መንገድ አገር ውስጥ ገብተዋልም ከተባሉ ፍርድ ቤት ቀርቦ በህግ አግባብ በህገ ወጥ መንገድ ነው የገቡት ከተባለ በዛ አግባብ መሰራት ነው የሚኖርበት ነው የኛ አቋም።
የኢትዮጵያ ሰብአዊ መብቶች ኮሚሽን ሁኔታውን ወደፊትም በቅርበት እንደሚከታተለው ገልጿል። በጉዳዩ ላይ አስተያየቱን የሰጠን ሌላ ኤርትራዊ ስደተኛም ወደ ኤርትራ እንዲመለሱ ከተደረጉት ሰዎች መካከል ከልጆቻቸው ተነጥለው የተወሰዱ እናቶችም እንደሚገኙባቸው ጠቅሶ እርምጃው በሌላውም ስደተኛ ዘንድ ስጋት መፍጠሩን ተናግረዋል።
ኤርትራዊ ስደተኛ በጣም
የኤርትራ ስደተኛ በአሁኑ ጊዜ ጭንቀት ውስጥ ነው ያለው። ምክንያቱም ምናልባት አሁን የተጀመረው ኤርትራውያንን የማባረር ድርጊት በቀጣይ ወደ ሌሎቻችንም ይመጣል የሚል ስጋት አለብን። መንግስት ኤርትራውያንን ከአዲስ አበባ የማባረሩን ድርጊት ሊቀጥልበት ይችላል የሚል ፍርሃት ይዞናል። አሁን ለተባረሩት ሰዎች ምክንያቱ ምን እንደሆነ ግልጽ አለመሆኑ ደግሞ ስጋታችንን ጨምሮታል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም አውጥቶት በነበረ መግለጫ አዲስ አበባ ውስጥ የሚገኙ ኤርትራውያን ስደተኞችና ከለላ ጠያቂዎች ማስረጃ ሰነድ የላችሁም በሚል ምክንያት እየታሰሩ መሆናቸውን አመልክቶ በተለያዩ ክፍለ ከተሞች ለእስር የተዳረጉ በመቶዎች የሚቆጠሩ ስደተኞችና ጥገኝነት ጠያቂዎች እንዳሉ ገልጾ ነበር። በስደተኞቹና ከለላ ጠያቂዎቹ ላይ የሚካሄደው የዘፈቀደ እስራትም ሊቆም እንደሚገባ ኮሚሽኑ አሳስቦ ለሁለት ዓመታት ተቋርጦ የቆየው የስደተኞችና ከለላ ጠያቂዎች ምዝገባ በአፋጣኝ እንዲጀመር ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በኦሮሚያ ማረሚያ ቤቶች ውስጥ መሻሻልም ጥሰትም አለ ሲል ኢሰመኮ አስታወቀ። በኦሮሚያ ማረሚያ ቤቶች ውስጥ አሁንም ድረስ ታራሚዎች ከፍተኛ የሆነ የጤና ጥበቃ አገልግሎት ተግዳሮቶች እንዳሉባቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጿል። ኮሚሽኑ በክልሉ ባሉ ማረሚያ ቤቶች ላይ ለአንድ ዓመት ያህል ሲያካሄድ የቆየውን ጥናት ውጤት ትላንት ይፋ ሲያደርግ አጠቃላይ መሻሻሎችን ማስተዋሉን ገልጾ ሆኖም ግን አሁንም ድረስ የመብት ጥሰቶች እንደሚመዘገቡም አመልክቷል። ገልሞ ዳዊት ዝርዝሩን ያቀርብልናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ጥናቱን ያካሄደው የጸጥታ ችግር ባለባቸው የጉጂና የወለጋ ዞኖችን ያጠቃለለ በአጠቃላይ ኦሮሚያ ውስጥ ባሉ 31 ማረሚያ ቤቶች ላይ መሆኑን አስታውቋል። በጥናቱ ታራሚዎቹ ከፍተኛ የሆነ የጤና አገልግሎት ችግር እንዳለባቸው የኮሚሽኑ የጅማ ቅርንጫፍ ኃላፊ አቶ በዳሳ ለሚሳ ለቪኦኤ ተናግረዋል።
ምንን ስሬሳ ከሰት ላብራቶሪ ነጅ ተመቾ ፈከኛ ዋንሰል ፓራፍ ነም ንገር ሪፈሪ ከንዴም ጋር ሆስፒታል አከንዴም
ማረሚያ ቤቶች ውስጥ የላብራቶሪ አገልግሎት የለም። ስለዚህ ቀላል ህመም ለመለየት እንኳን ታማሚዎች ወደ ሌላ ተቋም ይላካሉ። አሊያም በሚታይባቸው ምልክት መድኃኒት ይሰጣቸዋል። ይህ በማረሚያ ቤቶች በጣም ትልቅ ችግር ሆኗል። በአንዳንድ ቦታዎች ለምሳሌ በምዕራብ ኦሮሚያ አሁንም ታራሚዎችን ለህክምና ወደ ሌላ የጤና ተቋም ወስዶ ማሳከም ባለው የጸጥታ ችግር የሚቻል አይደለም። ስለዚህ የኦሮሚያ ጤና ቢሮ በማረሚያ ቤቶች ውስጥ ያሉትን የጤና አገልግሎት መስጫዎችን አቅም አሻሽሎ ለታራሚዎችም ልክ እንደ ሌሎች ዜጎች አገልግሎት መስጠት አለበት።
በክልሉ ፕሬዝዳንት ለታራሚዎች ይሰጠ የነበረው ምህረት መቆምም ሌላው የተመለከቱት ጉዳይ መሆኑን አቶ በዳሳ ለሚሳ አመልክተዋል።
ኦሮሚያ ከሰጠም ይፈም ንጋራት ከንከነመችው ወጋራት ከንከነም እንስ ወጋ ለማንቦደ በረኩማ ለማፊ
በኦሮሚያ ታራሚዎች በይቅርታ የተፈቱት ባለፈው አመት ነው። እሱም የተፈጸመው ከውሳኔው ከሁለት አመት በኋላ ነው። ሌሎች ክልሎች ውስጥ ቢያንስ በአመት ሁለቴ ሶስቴ ይቅርታ ያገኛሉ። በዚህ ምክንያት በአንድ የክስ መዝገብ የተከሰሱ ታራሚዎች ወደ ሌሎች ክልሎች ዝውውር እየጠየቁ ተዛውረው በይቅርታ እየተፈቱ ነው። ከነሱ ጋር ተከሰው ተፈርዶባቸው በኦሮሚያ ማረሚያ ቤቶች ውስጥ ያሉ ግን እዚያው በእስር ላይ ናቸው። ይህ ሁኔታ ታራሚዎች በክልሉ መንግስት ላይ ያላቸውን አመኔታ የሚያጎድል ስለሆነ የክልሉ ፕሬዝዳንትና ጉዳዩ የሚመለከታቸው ይህንን ማጤን አለባቸው።
አሁን ያለው የዋጋ ግሽበት ለታራሚዎች በመቀርቡ አገልግሎቶች ላይ አሉታዊ ጫና ማሳደሩን ማስተዋላቸውን አቶ በዳሳ አመልክተው በታራሚዎች መዝገብና በሰብአዊ መብቶች አያያዝ ላይ ግን መሻሻል ማስተዋላቸውን ገልጸዋል። ሌላው በዚህ አመት የጸጥታ ችግር በሚስተዋልባቸው ወሰን አካባቢ ባሉ ማረሚያ ቤቶች የደረሱ ጥቃቶች አሳሳቢ መሆናቸው ከተነገረው ሁኔታዎች መካከል የሚገኙ መሆናቸው ታውቋል። ባለፈው ታህሳስ 30 በምዕራብ ጉጂ ዞን ማረሚያ ቤት ላይ በተፈጸመ ጥቃት የማረሚያ ቤቱ ጠባቂዎች መገደላቸውንና ከ500 በላይ ታራሚዎች ማምለጣቸውን የአካባቢው ባለስልጣናትና ነዋሪዎችን ዋቢ አድርጎ የአሜሪካ ድምጽ በወቅቱ ዘግቦ ነበር። አሁን ግን እነዚያ ማረሚያ ቤቶቹ ከጸጥታ ስጋት ውጪ መሆናቸውን የኦሮሚያ ማረሚያ ቤቶች ኮሚሽነር ኢብራሂም አጂ ለቪኦኤ ገልጸዋል።
ወረጋ ፈዱራ ራኮሊን ቁና መንጅሩ እንሊ በከሳት ሬቤ ፈከና ጉጂ ሊጣ ቄለም ወለጋ ከንከነ ራፊ ድብራት ተረኮን ቁና መንጅሩ
በፊት በመዕራብ ጉጂና በቀለም ወለጋ ችግሮች ተከስተው የነበረ ቢሆንም አሁን ሁሉም ወደ ቦታው ተመልሷል። በኦሮሚያ ክልል ያሉ ማረሚያ ቤቶች የሚጠበቅባቸውን አገልግሎት እየሰጡ ናቸው።
ለታራሚዎች ይሰጠ የነበረው ይቅርታና ምህረት መቀነሱን በሚመለከት በጨፌ ኦሮሚያ የሕግ አስተዳደርና የሰው ኃይል ልማት ቋሚ ኮሚቴ ሰብሳቢ አቶ ገብሬ ኡርጌሳ ምላሽ ሰጥተዋል።
ወንቲ ገሩ ቁልቁልና ነው ጀተኒፊ ቃ ቁልቁልና ቀባቹ ማለቱን ተቆጥቆ አገርሲ ሶጅራተሞ ዴቢኤም ይጣ ከንገስኔ ወንቲ ፍገንዶ ወርባዱ ከሰጅር ካናይላል
በይቅርታ እንዲፈቱ የተወሰነላቸው ሰዎችን በተመለከተ ውሳኔው የተላለፈው ያለ ጥናት ከነበረ መልሶ ማየት አስፈላጊ ነው። አሁን አንተ ሌሎች ክልሎች ታራሚዎችን በይቅርታ እየፈቱ ነው፣ ኦሮሚያ ግን ያንን እያደረገ አይደለም ላልከኝ ያንን ምናልባት የክልሉ ነባራዊ ሁኔታ የሚወስነው ይሆናል። ሊዘገይ የሚችለው በይቅርታ የሚለቀቀው ታራሚ ወደ ህዝብ የሚቀላቀል ስለሆነ በቂ ጥናት ስለሚፈልግ እንጂ ያንን እድል ሙሉ በሙሉ ለመዝጋት አይደለም።
በሰብአዊ መብቶች ኮሚሽኑ ሪፖርት ውስጥ ስለተገለጹት ጥሰቶች አቶ ገብሬ ሲመልሱ ተጠያቂዎችን ህግ ፊት የማቅረቡ ስራ እየተከናወነ እንደሆነም አመልክተዋል። ለአሜሪካ ድምጽ ገልሞ ዳዊት ከቢሾፍቱ።
የጥረታ ክፍያ ሳያገኙ በመቆየታቸው ለብርቱ ተግዳሮቶች መዳረጋቸውን በራያ አላማጣና አካባቢዎቹ የሚኖሩ ጡረተኞች አስታወቁ። በአካባቢዎቹ ከ1600 የሚበልጡ የጥረታ ክፍያ ባለመብቶች ከሁለት ዓመታት በላይ ጡረታ እንዳልተከፈላቸው እየተናገሩ ይገኛሉ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ክፍያ ለመፈጸም መረጃ የማጣራትና የማደራጀት ስራ እያከናወነ መሆኑን ከማመልከት ውጪ ዝርዝር መረጃ አልሰጠም። መስፍን አራጌ ተከታዩን ዘግቧል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ጥናቱን ያካሄደው የጸጥታ ችግር ባለባቸው
ባላማጣ ከተማ የ05 ቀበሌ ነዋሪዋ ሸዋዬ ሞላ ባለቤታቸው ሞላምዴን የዛሬ ዓመት በሞት አጥተዋል። ባለቤታቸው የሞቱት ይተዳደሩበት የነበረው የጡረታ በለ በመቋረጡ በችግርና በህመም ምክንያት እንደሆነ ገልጸዋል።
ባለቤቴ ጡረታ ነበረው። በጡረታ ነው የምንተዳደረው የነበረው። በኋላ ታመመብኝ፣ ጡረታ ማቆመ። ታሞ ማሳከሚያውም የምንበላውም ችግር ሆነብን። በዛው ነው የምንተዳደረው። አሁን ባሌ ሙቶብኛል። ችግር ነበር። ጠባብ ወቅት ነው የነበረው። የዚያን ጊዜ ወደ ይት ስድህ መታከም ያለ ወደ ይህ መሄጃ ወደዚያ መሄጃ የሌለ ገንዘብ የሌለ በምናችን እንቀሳቀሳለን። ያልተቤተ የሞተው በችግር ነው፣ በረሃ በጥማት ላይ ታች እያልን ተንገላክተን አንዱም ስንል አንዱም ስንል የሚረዳንን የለም። ዝሮ ዝሮ ባሌ ከዓለም ተለየብኝ። ከዓለም ተለይቶ አመቱ ነው የሞተው። አመቱ
ልጆቻቸውን ጨምሮ አራት ቤተሰብ የማስተዳደር ኃላፊነት የወደቀባቸው ወይዘሮ ኑሮ በእጅጉ እንደከበዳቸው ይናገራሉ።
ልጆች አሉኝ፣ ያው የሚረዳ ልጅ የለኝም። ዝም ብለን ያው ቢያገኙም ቢሉም ልጆቹ ወደዛ ወደዚህ ብለው ከሻ ምናምንም ተሸክመው ካገኙ ያመጣሉ፣ ካጡም ያው ዝም ብለን እንግዲህ ቆሎም እንደዚህ ገዛስተን ቆርጥመን ውሃችን ተንተኛለ
የራያ አላማጣና አካባቢው ጡረተኞች ተወካይ እንደሆኑ የሚናገሩት ሻለቃ ባሻ ደረጃ በራ በራያ አላማጣ አካባቢ የሚኖሩና አገራቸውን በተለያዩ ዘርፎች ያገለገሉ 1600 ጡረተኞች የጡረታ ክፍያ ሳያገኙ 24 ወራት መቆጠራቸውን ገልጸዋል።
2013 ላይ በነበረው ጦርነት ጀምሮ እስካሁን ጡረታ ያላገኘ ሰው ነው ያለ፣ 24 ወር ሙሉ ነው። ይሄ ደግሞ በተደጋጋሚ ለፌዴራል ሪፖርት አድርጓል። ፌዴራል እንደ ምክንያት የሚነግረው ዶክሜንታችሁ ወይ ማህደራችሁ ማይጨው ነው በሚል ነው።
ማህደራቸው ያለው ማይጨው እንደሆነና ሄዶ ለማምጣት የደህንነት ስጋት እንዳለባቸው ተወካዩ ተናግረዋል።
ማይጨው እንዳንሄድ ደግሞ አንደኛ መከላከያ የለም፣ የፌዴራል ፖሊስ የለም። ሰው እየታፈነብን ነው። አማራ ናቸው የሚል አስተሳሰብ ስላለ ወይም እኛም ደጋፊ አይደላቸው የሚል አስተሳሰብ ስላለ ሰዎች እየታሰሩ ነው።
የትግራይ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ረዳኢ ሀለፎም ክልል ውስጥ የደህንነት ስጋት እንደሌለ ተናግረዋል።
ትግራይ ውስጥ ሰው እንዳይንቀሳቀስ የሚከለከል ስርዓትም የለም፣ ተግባርም የለም። ሰው እንደወጣ የሚታረድበት አካባቢ የት እንደሆነ እናውቀዋለን። በማንነቱም በሃይማኖቱም በሌላ ምክንያት የሚጨፈጭ በቁሙ በእሳት የሚቃጠልበት የት እንደሆነ እናውቀዋለን። ማጨው ገብተው ለመውጣትም የትኛውም የትግራይ አካባቢ ችግር እስካልፈጠርክ ድረስ ማን ሄድንድን ሰው የለም። ተራ ውንጀላ ነው ማለት ነው። በእርግጠኝነትም የጡረተኞቹ ድምፅ ነው ብዬ አላት።
የራያ አላማጣ አካባቢ ጡረተኞች ተወካይ ሻለቃ ባሻ ደረጀ ግን የፌዴራሉ ማህበራዊ ዋስትና አገልግሎት ባለሙያዎቹን ማይጨ ጨውልኮ ማህደራቸውን እንዲያስመጣ ጠይቀዋል።
እና አሁን እኛ እየፈለግን ያለው አንደኛ ውዝፍ ገንዘባችን ይሄ ይከፈለን ነው። ሁለተኛ ደግሞ ማህደራችን ወደ ሰሜን ወሎ ይዛወርልን፣ እዚያ የሴኩሪቲ ችግር ስላለ እዚያ ያለን መቀበልም መሙላትም አንችልም ነው። ማህበራዊ ዋስትና የሚሰጠው መልስ ግን አጥጋቢ አይደለም። የኃላፊነት ስሜት ያለው አይደለም። እኔ ገብቻ ያለው ከዋናው ኃላፊም ለማገናኘት ፈቃደኛ ያልሆነም ያው ትቼ ወጥቻለሁ።
አቶ ረዳኢ በበኩላቸው የጡረታ ክፍያ አለመከፈል በተለያዩ አካባቢዎች እየታየ ያለ ችግር መሆኑን አብራርተዋል።
ትግራይ ያሉ በሙሉ ጡረተኞች እኮ እየተከፈላቸው አይደለም። ባለፈው አይተው ከሆነ የዛሬ ሳምንት ይመስለኛል በሰላማዊ ሰልፍ ወጥተው ነበረ። ስለዚህ ትግራይ ያለው የመንግስት ሰራተኛ እኮ በተገቢው ደሞዝ እየተቀበለ አይደለም። በዚህ ምክንያት የደረሰባቸው በደል ይሆናል። እንደ ማንኛውም ትግራይ አካባቢ ያለ የጡረተኛ ሊሆን ይችል ሊሆን አስባለሁ። ለአሁኑ ግን አላማጣ ከኛ ስራ ደርሰን ስለሌለ እንደዛ ነው እንደዛ አይደለም ልልህ አልችልም።
የጡረታ አበላቸው በመቋረጡ ለምግብና ለሕክምና የሚከፍሉት በማጣታቸው የሞቱ ሰዎች እንዳሉ ሻለቃ ባሻ ደረጀ አስታውቀዋል።
ከ2013 ጀምሮ እስካሁን በህመምና መቼም ምግብ ከሌለ ህመም አለ፣ በሽታ አለ። እስካሁን ወደ 29 ሰው ጡረተኛ ይሞታል። ሌላ መተዳደሪያ የለም። ሌላው ሰውም ለመታደግ ማህበራዊትና የሚሰጠው መልስ ግን አጥጋቢ አይደለም።
ሞቱ የተባሉት ሰዎችን ቁጥር ከህክምና ተቋማትም ይሁን ከሌሎች መረጃ ምንጮች ማረጋገጥ አልተቻለም። ይሁን እንጂ የችግሩን ውስብስብነትና የሞት አደጋ መከሰቱን የአላማጣ ከተማ ጊዜያዊ አስተዳደር ከንቲባ ኃይሉ አበራ ለቪኦኤ አረጋግጠዋል።
እነዚህ ጥረተኞችን ጉዳይ በተመለከተ በተደጋጋሚ ለሁሉም ይመለከታቸዋል የሚባሉ ባለስልጣኖች አሳውቀናል። ፌዴሬሽን ምክር ቤት ራሱ አሳውቀናል። ገንዘብ ሚኒስቴር አሳውቀናል። ጡረታና ማህበራዊ የሚመለከተው ኤጀንሲ ደብዳቤዎቹ በአካል ሰዎቹን እንትን ሊሉን አልቻሉም። ደብዳቤውን አስገብተን እንትን አድርገናል። አሉ የተባሉ የሀገሪቱ ከፍተኛ ባለስልጣኖች እንዲያውቁት አድርገናል።
ከተማ አስተዳደሩን በአቅሙ የሞከረው ነገር ይኖር ይሆን?
አንደኛ እርዳታ የሚባል ነገር የለም። እንግዲህ በዚህ አመት እኮ ሁለት ጊዜ ብቻ ነው፣ ለዛውም አነስተኛ ቁጥር ነው እንትን የተደረገው። ፕራዮሪቲ እነሱን ታርጌት የተደረገበት ሁኔታም ነበረ እና ምንም ይሄ ነው የሚባል የተደረገላቸው ነው። እኛ ደግሞ ጩኸት ከማሰማት ውጭ ምንም ልናደርግ አልቻልም። አንደኛ በጀት የለም። ያለ በጀት ነው ከተማውንም እየመራን ያለን። የእኛ ብቻም አይደለም፣ የማንነት ጥያቄ ያለባቸው ቦታዎች በሙሉ ያለ በጀት ነው እየተመሩ ያለ። ስለዚህ ብዙ ሰዎች ህይወታቸው አልፏል። እንግዲህ በችግርም የችግሩ ስፋትና ጥልቀት በጣም ከባድ ነው፣ ዘግናኝ ነው። እኔ የሚጠየቅ ሰውን ካለ በህግ መጠየቅ ነው ያለበት፣ ለምን እንደተዘጋ።
በእጅ ስልካቸው ላይ ያገኘናቸው በመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የጡረታ መዝገባና መወሰኛ ዳይሬክተር ሸዋንግዛው ታየወርቅ መረጃ የመመርመር ስራ እየሰራን ነው ከማለት ውጭ ተጨማሪ ማብራሪያ ሳይሰጡን ስልካቸውን ዘግተዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የአየር ንብረት ለውጥና ግጭትን ጨምሮ በተደራራቢ አደጋዎች ምክንያት በሚሊዮኖች የሚቆጠሩ የአፍሪካ ቀንድ ነዋሪዎች በአስቸኳይ የረሃብና የጤና ቀውስ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት ተቋማት አስጠነቀቁ። ተቋማቱ ያወጡትን መግለጫ አስመልክቶ ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በምስራቅ አፍሪካ ቀጠና የሚገኙ 7 ሀገራት ከዚህ ቀደም ታይቶ በማይታወቅ የምግብ ዋስትና ጦት ውስጥ መሆናቸውን የዓለም ምግብ ፕሮግራም አስታውቋል። 60 ሚሊዮን የሚሆን ሕዝብም ንቁና ጤናማ ሆነው ለመቆየት የሚያስፈልጋቸውን በቂ ምግብ እንደማያገኙ ባወጣው ሪፖርት ይፋ አድርጓል። የተቋሙ ከፍተኛ የአደጋ ጊዜ ኃላፊ ዶሚኒክ ፌሬቲ ይህ የረሃብ ቀውስ የተመጣጠነ ምግብ እጦት መጠን እንዲጨምር ማድረጉን ገልጸው በአፍሪካ ቀንድ ከ5 ሚሊዮን የሚበልጡ ከ5 ዓመት በታች ያሉ ህጻናት ለከፋ የምግብ እጥረት መጋለጣቸውን አስታውቀዋል። ከነዚህ የከፋ የተመጣጠነ ምግብ እጥረት ካለባቸው ህጻናት መካከልም 1.7 ሚሊዮን የሚሆኑት ልዩ የምግብ ድጋፍ ካላገኙ ለሞት ሊዳረጉ እንደሚችሉ አስጠንቅቀዋል። ፌሬት ያክለው እነዚህ አስደንጋጭ አሃዞች በአንድ ድንገተኛ አደጋ ብቻ የተከሰቱ አለመሆናቸውን ያብራራሉ።
Rather, in the past 3 years, Eastern Africa has experienced COVID-19.
ባለፉት 3 ዓመታት ውስጥ ምስራቅ አፍሪካ ኮቪድ-19፣ የኢቦላ ወረርሽኝና ሌሎች እንደ ኮሌራና ኩፍኝ የመሳሰሉ ተላላፊ በሽታዎችን አስተናግዷል። ደንጌ የተሰኘው የበረሃ አንበጣ ወረርሽኝም በአካባቢው የሚገኙን ሰብሎችና መተዳደሪያዎች አውድሟል። ከሁሉ የከፈው ደግሞ በቀጠናው ያለው ሰፊ ግጭትና አለመረጋጋት በሚሊዮኖች የሚቆጠሩ ሰዎች ቤታቸውን ጥለው እንዲሰደዱና እንደ ኢትዮጵያ፣ ሶማሊያና አለመታደል ሆኖ እንደ ሱዳን ባሉት ሀገራትም አዳዲስ ስደተኞችና ተፈናቃዮች እንዲፈጠሩ አድርጓል።
በአፍሪካ ቀንድ መጣል የጀመረው ዝናብ በታሪክ ለመጀመሪያ ጊዜ ረጅም ጊዜን ላስቆጠረው የድርቅ አደጋ እፎይታን ቢያስገኝም የተባበሩት መንግስታት ድርጅት ተቋማት ግን ዝናብ ብቻውን ቀውሱን ለማስቆም በቂ እንዳልሆነ እያስጠነቀቁ ነው። በእርግጥም የዓለም ጤና ድርጅት ሪፖርት በአፍሪካ ቀንድ የሚኖሩ ሰዎች ከፍተኛ የጤና አደጋዎችን እየተጋፈጡ መሆናቸውን ያመለክታል። በጤና ተቋሙ የአስቸኳይ አደጋ ዋና ኃላፊ የሆኑት ሊዝቤት አልብሬች እንደሚያስረዱት 5 ዓመታትን በዘለቀው ድርቅ ሳቢያ በርካታ የጤና ችግሮች ተከስተዋል። በከፍተኛ ዝናብና ከባድ የጎርፍ አደጋዎች በተጎዱ አካባቢዎችም የጤና ችግር እየተባባሰ እንደሚሄድ አስጠንቅቀዋል።
So with the recent flooding in the Horn,
በቅርቡ በአፍሪካ ቀንድ በተከሰተው የጎርፍ አደጋ ባለፈው ዓመትና በዚህ ዓመት እንደ ኮሌራ እንዲሁም ኩፍኝ የመሳሰሉ ወረርሽኞችን እያየን ነው። ቁጥሩ በጣም ከፍተኛ የሆነ የወባ በሽታም አለ። ስለዚህ በጎርፍ ተጽዕኖ ምክንያት እነዚህ በሽታዎች እየተባባሱ ሲሄዱ እያየን ነው።
በምዕራቡ የአፍሪካ ቀንድ ክፍል ከድርቁ ጋር ተመሳሳይ የሆነ ሁኔታ በቀጠለበት ወቅት በምስራቁ አካባቢ ተጨማሪ ዝናብ የሚጠበቅ በመሆኑ የዓለም ጤና ድርጅት አዳዲስ ፈተናዎችን እንዲጋፈጥ እያደረገው መሆኑን አልብሬችት ጨምረው ገልጸዋል። ሁለቱም ከባድ የአየር ሁኔታ ክስተቶች የንጹህ ውሃ አቅርቦትን እንደሚቀንሱም አስረድተዋል። ይህ ሁኔታ የወባና ሌሎች ውሃ ወለድ በሽታዎች እንዲስፋፉ እንደሚያደርግና በሰዎች ያመጋገብና የጤና ሁኔታ ላይ አሉታዊ ተጽዕኖ እንደሚያሳድርም አክለው ገልጸዋል። በሊሳ ሽሌን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። አብራችሁን ስለሆናችሁ አብዝተን እናመሰግናለን። የምሽቱን የመጀመሪያውን አጋማሽ መሰናዶቻችንን አጠናቀን ወደ ሁለተኛው አጋማሽ እንሻገራለን። ተከታዩ መሰናዶ አፍሪካ ነክ ጉዳዮች ነው። በዛሬው ምሽት የአፍሪካ ነክ ርዕሰ ጉዳዮች ፕሮግራማችን ላይ በሶማሊያ ላይ የተጣለው የመሳሪያ ማዕቀብ እንዲነሳ የሀገሪቱ ፕሬዝዳንት የጸጥታ ምክር ቤትን መጠየቃቸውና የተንታኞችን አስተያየት ይዘናል። በሶማሊያ ላይ የተጣለው የመሳሪያ ማዕቀብ ዓላማውና ምክንያቱ አሁን ካለው ሁኔታ ጋር አይጣጣምም በሚል የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ የጸጥታው ምክር ቤት ማዕቀቡን እንዲያነሳ ተማጽነዋል። አንዳንድ ተንታኞች እንደሚሉት ግን ሀገሪቱ የምትገዛቸው መሳሪያዎች አሸባሪዎች እጅ ስላለመግባታቸው ማስተማመኛ የለም ይላሉ። አህመድ መሐመድ ከሞቃዲሾ ያደረሰንን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል።
ህገወጥ የመሳሪያ ዝውውርን ለመቆጣጠር መንግስታቸው በቂ የሆነ የአሰራር ዘዴ በተግባር ላይ መዋሉን ፕሬዚደንት ሐሰን ሼክ መሐሙድ ለጸጥታው ምክር ቤት አስታውቀዋል። መሳሪያን በባለቤትነት መያዝ፣ ማምረት፣ ማከማቸትና አጠቃቀምን በተመለከተ መንግስት ሕግ ማውጣቱን ተናግረዋል።
በሶማሊያ ላይ የተጣለው የጦር መሳሪያ ማዕቀብ ሙሉ ለሙሉ እንዲነሳልን የምናቀርበው ጥሪ ክቡራን ተወካዮች እንድደግፉት እለምናችኋለሁ። ይህን በማድረጋችሁም ሉዓላዊነታችንን ለማረጋገጥ በምናደርገው ጥረት ጉልበት ትሰጡናላችሁ። እንዲሁም ሽብርተኝነትን በአስተማማኝ ለመደምሰስና ሰላማዊና የበለጸገች ሶማሊያን ለመገንባት ጉልበት ይሆንናል።
የሶማሊያው መሪ አያይዘውም የአሁኗ ሶማሊያ ምክር ቤቱ ማዕቀቡን በጣለበት ወቅት እንደ አውሮፓውያን አቆጣጠር 1992 ዓ.ም የነበረችው ሶማሊያ አይደለችም ብለዋል። በሶማሊያ የአፍሪካ ህብረት የሽግግር ልዑክ ኃላፊ የሆኑት መሐመድ ኤል አሚን ሶፍ የፕሬዝደንቱን ጥሪ አስተጋብተዋል። ኃላፊው አክለውም አገሪቱ አልሸባብን በመዋጋት ረገድ ያስመዘገበችውን ውጤት ጠብቆ ለማቆየትና በቡድኑ ላይ የሚደረገው ጥቃት ቀጣይነት እንዲኖረው ዓለም አቀፍ የተቀናጀ ጥረት አስፈላጊ ነው ብለዋል።
We must support the SSF leadership, hold liberated areas and take over
FOD. ነጻ የወጡ አካባቢዎች ተይዘው እንዲቆዩና በግንባር ያሉ ወታደራዊ ሰፈሮችን እንዲረከቡ የሶማሊያ የጸጥታ ኃይሎች አመራር መደገፍ አለብን። እነዚህ ኃይሎች አልሸባብን ለመዋጋትና ነጻ የወጡ ቦታዎችን ለማረጋጋት አቅርቦት ያስፈልጋቸዋል። ለዚህም የጦር መሳሪያ ማዕቀቡ መነሳት አስፈላጊ ነው።
ሶማሊያ በአልሸባብ ላይ ወታደራዊ ዘመቻ በማድረግ ላይ ነች። የጥቁር አንበሳ ዘመቻ ብሎ የሰየመውን ሁለተኛ ዙር ዘመቻ በአልሸባብ ላይ ለመጀመር መንግሥት በዝግጅት ላይ ነው። በመጀመሪያው ዙር ዘመቻ የሶማሊያ ሰራዊትና የጎሳ ሚሊሻዎች ተሳትፈዋል። ባለፈው ጥር ከአገራቱ ጋር በተደረሰው ስምምነት መሠረት በሁለተኛው ዙር ዘመቻ ከኢትዮጵያ፣ ኬንያና ጅቡቲ የሚመደቡ ወታደሮች ይሳተፋሉ። ሳሃን የተሰኘና በአፍሪካ ቀንድ ላይ የፖሊሲ ጥናት የሚያካሂድ ተቋም ሊቀመንበር የሆኑት ማት ብራይደን እንደሚሉት የማዕቀቡ መነሳት የሶማሊያን ሉዓላዊነት ለማስረገጥ አዎንታዊ እርምጃ ቢሆንም በአገሪቱ ያለውን የጸጥታ ሁኔታ እንደሚቀይር ግን ተጨባጭ ማስረጃ የለም።
የመሳሪያ ማዕቀቡ መነሳት ሁኔታዎችን ይቀይር ወይም የመንግስትን ወታደራዊ አቋም ለማጠናከር ይረዳ እንደሁ ግልጽ አይደለም። መንግስት ወታደራዊ ድጋፍ ለማግኘት እንዲችል የተፈቀዱ ነገሮች አሉ። የተወሰኑ አይነት መሳሪያዎችን የተመለከቱ ጥቂት የመሳሪያ ግዥ እገዳዎች ናቸው የቀሩት።
ማዕቀቡ ቢነሳ እንኳን ሶማሊያ ከባድ መሳሪያዎችን ለመግዛት የገንዘብ አቅሙ የላትም ብለዋል ብራይደን በመቀጠል። እንደ ኬንያና ኢትዮጵያ ያሉ አገራት ማዕቀቡን ቢቃወሙም መሳሪያ በአደገኛ ቡድኖች እጅ ይወድቃል የሚል ስጋት አላቸው። በተጨማሪም በጸጥታው ምክር ቤት አፍሪካ የተወከለችው በሶስት አገራት ነው። የአፍሪካ ህብረት ማዕቀቡ መነሳቱን አይደግፍም ሲሉ ተናግረዋል ብራይደን።
I think the concerns of regional countries, the neighbors
Somalia የመሳሪያ ማዕቀቡ መነሳት የሶማሊያ ጎረቤቶችን የሚያሳስባቸው የፌደራል መንግስቱ የመሬትም ሆነ የባህር ድንበሩን በመቆጣጠር ላይ አይደለም የሚል ነው። በመሆኑም ማዕቀቡ ያለም መሳሪያ ወደ ሶማሊያ እንደልብ በመግባቱ ያሳስባቸዋል።
በሞቃዲሾ በጸጥታ ጉዳይ ላይ ምርምር የሚያደርጉት ሳሚራ ጋይድ በበኩላቸው የማዕቀቡ መነሳት በዚህ ወቅት እጅግ አስፈላጊ ነው ይላሉ። ምክንያታቸው ደግሞ አገሪቱ ከአልሸባብ ጋር ውጊያ ላይ በመሆኗ
countries is in war against a terror group it needs all the capacities that it can achieve to take
ሀገሪቱ ከአሸባሪ ቡድን ጋር ጦርነት ላይ ነች። ይህንን ቡድን ለመዋጋትና ከሶማሊያ ምድር ለማጥፋት የመሳሪያ አቅም ያስፈልጋታል። አሁን ያለው የጸጥታ ሁኔታ የመሳሪያ ማዕቀቡ መነሳት እንዳለበት የሚያመለክት ነው።
ሳሚራ አክለውም ሶማሊያ ማዕቀቡ እንዲነሳላት ብትጠይቅም የጸጥታው ምክር ቤት በቅርቡ ማዕቀቡን ያነሳል ብለው እንደማይጠብቁ ተናግረዋል። በሶማሊያና በጸጥታው ምክር ቤት መካከል ግልጽ የሆነ ፍኖተ ካርታ እስከሚበጅ ድረስ ማዕቀቡ ይቀጥላል ባይ ናቸው። የድንበርና የባህር ወደብ ቁጥጥርን የመሰሉ ጉዳዮች ማዕቀቡን ፖለቲካዊና ቴክኒካዊ ይዘት ይሰጡታል ብለዋል።
I really don't see the Security Council acceding to this request.
የጠቀስኩትን ፍኖተ ካርታ መመዘኛዎችንና የቁጥጥር ስልቶችን እንዲሁም ሁለቱም ወገኖች ያስመዘገቡትን ውጤት የሚያሳይ መለኪያ ሳያስቀምጥ የጸጥታው ምክር ቤት ማዕቀቡ እንዲነሳ የቀረበውን ጥሪ የሚቀበል አይመስለኝም።
በሶማሊያ ያለው የፖለቲካ ውዝግብ ማዕቀቡ እንዳይነሳ ጋሬጣ እንደሆነም ተንታኞች ይናገራሉ። ኢስማኤል ኦማር ዳልማር ሊንኪንግ ጎቨርናንስ በተሰኘ የፖሊሲ አማካሪ ተቋም የፖለቲካ ተንታኝ ናቸው።
የመሳሪያ ማዕቀቡ የፖለቲካና የጸጥታ ጉዳይ ነው። ፕሬዚደንት ሙሐመድ የፖለቲካ ፈቃደኝነት ቢያሳዩም በተለይም በፑንትላንድና በሶማሌላንድ የሚታየው የፖለቲካ ውዝግብ ለጸጥታው ምክር ቤት ያቀረቡት ጥያቄ ላይ ተጽዕኖ ይኖረዋል።
እንደ አውሮፓውያን አቆጣጠር 1992 በሶማሊያ ማዕከላዊ መንግሥት መፍረሱንና የእርስ በርስ ጦርነት መለኮሱን ምክንያት በማድረግ የጸጥታው ምክር ቤት በአገሪቱ ላይ የመሳሪያ ማዕቀብ ጣለ። ከ11 ዓመት በኋላ እንደ አውሮፓውያን አቆጣጠር 2013 አገሪቱ የጸጥታ ኃይሏን እንድትመሰርትና የዜጎቿን ደህንነት መጠበቅ ትችል ዘንድ የተወሰኑ መሳሪያዎችን እንድታገኝ በውሳኔ ሐሳብ 293 መሠረት ምክር ቤቱ ማዕቀቡን አላልቷል። 30ኛ ዓመቱን ያሳለፈው ማዕቀብ የጸጥታው ምክር ቤት ከጣላቸው የመሳሪያ ማዕቀቦች ሁሉ ለረጅም ጊዜ የቆየ ነው።
አስከትለን የምናልፈው ደግሞ ወደ ስፖርት ዘገባ ነው። የ2015 ዓመተ ምህረት የኢትዮጵያ ብስክሌት ሻምፒዮና በመቀለ ከተማ ተካሂዷል። የሳውዲ አረቢያ ፕሮ ሊግ የዓለም ስመጥር ተጫዋቾችን ማዘዋወሩን ቀጥሏል። የአውሮፓ እግር ኳስ ማህበር ፕሬዝዳንት ደጋፊዎች ዘረኞችን እንዲጠቁሙ ጥሪ አቅርቧል። ዓለም አቀፉ የቮሊቦል ፌዴሬሽን ከሩሲያና በቤላሩስ ቡድኖች ላይ የጣለውን እገዳ አራዝሟል። ይለናል ኬኔዲ አባተ ይቀጥላል።
ከሰኔ 14 ጀምሮ ለአምስት ተከታታይ ቀናት በመቀሌ ተካሄደው የኢትዮጵያ ብስክሌት ሻምፒዮና ትናንት እሁድ ፍጻሜውን አግኝቷል። በወንዶች በተካሄደው የ120 ኪሎ ሜትር ውድድር ከትግራይ ክልል ቡዛዬ ተስፉ ፕሮፌሽናል ተወዳዳሪዎችን ጽጋቡ ገብረ ማርያምና ሙሉ ክንፈን አስከትሎ ሻምፒዮን ሆኗል። በጦርነቱ ምክንያት ከልምምድና ውድድር ርቆ መቆየቱን ለመቀሌው ባልደረባችን ሙሉጌታ ጽብሃ የገለጸው ሻምፒዮኑ ቡዛዬ ተስፉ በማሸነፉ መደሰቱንና በቀጣይ ፕሮፌሽናል ብስክሌተኛ ሆኖ በቱር ዴ ፍራንስ ውድድር የመሳተፍ ምኞት እንዳለው ተናግሯል።
ቻምፒየን በመሆኔ በጣም ደስተኛ ነኝ። የነበረው አልፈን እዚህ ደረጃ በመድረሴ በጣም ደስተኛ ነኝ። በሁለት ዓመት አካባቢ ትሬኒንግ አቋርጬ 7 ወር 8 ወር ነው ትሬኒንግ ፕሮፌሽናል እስከ 3 ነበሩ። እዛ ውድድር ያው እነሱ ትንሽ ግምት ይሰጠዋል። እነሱ እሳው ቀን ነው የተዘጋጀን። ያ አጭር ሰዓት ተሰክቷል። ቀጣይ የምመኘው እኔ ፕሮፌሽናል መሆን ነው። የሚጫወተው ደግሞ ቱር ደ ፍራንስ እመኛለሁ።
60 ኪሎ ሜትር የሸፈነው የሴቶች ውድድር ማጠቃለያም ትናንት የተካሄደ ሲሆን ጽጌ ካሳይ ከትግራይ አንደኛ፣ ቀኑ አለሙ ከአዲስ አበባው የኢትዮጵያ ስፖርት አካዳሚ ሁለተኛ፣ ሌላኛዋ የትግራይ ክልል ተወዳዳሪ ራሄል ታመነ ሶስተኛ በመሆን ውድድራቸውን አጠናቀዋል። በ8 አይነት ውድድሮች ለ5 ተከታታይ ቀናት በተካሄደው በዚህ የኢትዮጵያ ብስክሌት ሻምፒዮና ላይ የትግራይ ብስክሌተኞች 7 ወርቅ አሸንፈዋል። የኢትዮጵያ ብስክሌት ፌዴሬሽን ፕሬዝዳንት አቶ ወንድሙ ኃይሌ ውድድሩ መቀሌ ከተማ ላይ የተዘጋጀ ጀው በትግራይ የሚገኙ ብስክሌተኞች በጦርነቱ ምክንያት ከውድድር ርቀው ስለነበር እነርሱን ለማነሳሳት ታቅዶ ነው ብለዋል።
አንደኛ የህዝቡን ስነ ልቦና ለማነቃቃትና ህዝቡን ወደ ሰላም መንገድ ላይ ለመመለስ፣ ሁለተኛ የበርካታ ተጫዋቾች ደግሞ የብስክሌት እዚህ ነው ያለው ኢትዮጵያ። ስለዚህ እነኚህ ተጫዋቾች ተስፋ ቆርጠው ወደ ቤት እንዳይገቡ ወደ መድረክ ውስጥ እንዲመጡና እነሱም ለማበረታታት ስነ ልቦናቸውን ለመመለስ ታስቦ ነው ወደዚህ ያዘጋጃል።
በመቀሌ ከተማ በተካሄደው ውድድር ከትግራይ፣ አማራ፣ ኦሮሚያ፣ ደቡብና ደቡብ ምዕራብ ክልሎች እንዲሁም ከአዲስ አበባና ድሬዳዋ ከተማ አስተዳደሮች ከ200 በላይ ብስክሌተኞች ተሳትፈዋል። የሳውዲ አረቢያው ፕሮ ሊግ ክለቦች ስመጥር ተጫዋቾችን ያስፈረሙ መሆኑ አነጋጋሪ ሆኗል። ክለቦቹ በተለይ የእንግሊዝ ፕሪሚየር ሊግ ተጫዋቾች ላይ አይናቸውን ጥለው በዝውውር መስኮቱ ቀንደኛ ተሳታፊ ሆነዋል። ካሊዱ ኩሊባሊ ከንጎሎ ካንቴ ቀጥሎ ወደ ሳውዲ ለማምራት ስምምነት የፈጸመ ሁለተኛው የቼልሲ ተጫዋች ሲሆን ተከላካዩ ትናንት ወደ አልሂላል ለመዛወር ስምምነት ፈጽመዋል። የ32 ዓመቱ የመሃል ተከላካይ በሳውዲው ፕሮ ሊግ ቡድን የወልቭሱን አማካይ ሩበን ኔቨስን ተከትሎ ተቀላቅሏል። ሩበን ኔቨስ አርብ ዕለት በ47 ሚሊዮን ፓውንድ የክለቡ ክብረ ወሰን በሆነ የዝውውር ገንዘብ ወደ አልሂላል ማምራቱ ይታወቃል። ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ወደ አልናስር ያደረገውን ዝውውር ተከትሎ ወደ ሳውዲ የሚደረገው የታዋቂ ተጫዋቾች ጉዞና ፍላጎት እየጨመረ መጥቷል። የአምናው የባላንዶር አሸናፊ ካሪም ቤንዜማ ከማድሪድ የቀረበለትን ውል የማራዘም ጥያቄ አሻፈረኝ ብሎ ከሶስት ሳምንታት በፊት ወደ ሳውዲው ሻምፒዮን አልኢት ሀድ አምርቷል። በከፍተኛ ደሞዝና ጥቅማ ጥቅም ተጫዋቾችን ማዛወር የጀመረው የሳውዲው ሊግ ከዓለም 5 ተወዳጅ ሊጎች አንዱ የመሆን እቅድ ይዟል። በዚህም በነዳጅ ላይ የተንጠለጠለውን የአገሪቱን ኢኮኖሚ ዘርፍ ለማስፋት እንደ አንድ የኢኮኖሚ ምንጭ የተያዘውን የሳውዲ የስፖርት ኢንዱስትሪ ለማጎልበትና ተወዳጅ ለማድረግ ታቅዷል። አንዳንድ የስፖርት ባለሙያዎች የሳውዲ እንቅስቃሴ በአውሮፓ የእግር ኳስ ውድድሮች ላይ ተጽዕኖ እንደሚያሳድር በመግለጽ የተቃወሙ ሲሆን፣ ሌሎች ደግሞ ሳውዲ ራሷ ተጎጂ ትሆናለች ይላሉ። ከተቃዋሚዎች መካከል የሆነው ጋሪ ኔቪል የእንግሊዝ ፕሪሚየር ሊግ ወደ ሳውዲ በሚደረጉ ዝውውሮች ላይ እግድ ሊጥል እንደሚገባ ተናግሯል። የአውሮፓ እግር ኳስ ማህበር ፕሬዝደንት አሌክሳንደር ሴፍሪን በበኩላቸው ሳውዲ ስህተት እየፈጸመች ነው ብለዋል። ፕሬዝደንቱ ከሆላንዱ ኖስ ቴሌቪዥን ጋር ባደረጉት ቆይታ ሳውዲዎች በአካዳሚዎች ላይ ኢንቨስት በማድረግ የራሳቸውን አሰልጣኞችና የራሳቸውን ተጫዋቾች ማጎልበት አለባቸው ካሉ በኋላ ለጡረታ የተቃረቡ ተጫዋቾችን መግዛት እግር ኳስን አያሳድግም፣ በቻይናም ተመሳሳይ ስህተት ነበረ ሲሉ አክለዋል። ይሁን እንጂ የሳውዲ ፕሮ ሊግ ክለቦች እንደ ኔቬስ ያሉ ወጣት ተጫዋቾችንም በማዘዋወር ላይ ናቸው። ከቻይና ይልቅ በሳውዲ እግር ኳስ እጅግ ተወዳጅ ከመሆኑ በተጨማሪ ከፍተኛ ገንዘብ ኢንቨስት የማድረግ አቅም ያላቸው መሆኑ ደግሞ የከዋክብት ተጫዋቾችን ዝውውር ቀጣይ ሊያደርገው እንደሚችል በብዙዎች ታምኗል። የእግር ኳስ ደጋፊዎች ዘረኝነትን ከስፖርቱ ለማስወገድ የበኩላቸውን ሚና እንዲጫወቱ የአውሮፓ እግር ኳስ ማህበር ዩኤፋ ፕሬዝደንት አሌክሳንደር ሴፈሪን አሳስበዋል። በማንቸስተር በተካሄደው የአውሮፓ እግር ኳስ ደጋፊዎች ኮንግረስ ላይ ባደረጉት ንግግር እንደናንተ ለእግር ኳስ ፍቅር ሳይሆን ሌሎችን ለመጥላት የሚመጣ ማንኛውንም ሰው ከስታዲየሞቻችን ልናግድ ይገባል ሲሉ ተናግረዋል። በተጫዋቾች የቆዳ ቀለም ወይም ጾታ የተነሳ የጥላቻ መልእክቶችን ለማሰራጨት በህዝቡ ውስጥ የሚደበቁ ሰዎችን ድርጊት ለማስቆም ደጋፊዎች ማህበሩን እንዲረዱም ጠይቀዋል። የዓለም እግር ኳስ አስተዳዳሪው አካል ፊፋ በቪኒሺየስ የሚመራ የጸረ ዘረኝነት ልዩ ኮሚቴ በቅርቡ እንደ አዲስ ማቋቋሙ ይታወሳል። በመጨረሻም ዓለም አቀፉ የቮሊቦል ፌዴሬሽን በሩሲያና በቤላሩስ ቡድኖች ላይ ባለፈው ዓመት መጋቢት ወር ላይ የተጣለውን እገዳ ለማራዘም ወሰኑን አስታውቋል። ፌዴሬሽኑ የሩሲያና የቤላሩስ ብሔራዊ ቡድኖች ክለቦች ባለስልጣኖችና በማንኛውም አይነት የቮሊቦል ስፖርት ላይ የሚሰለፉ ተጫዋቾች በዓለም አቀፍና አህጉራዊ ዝግጅቶች ላይ እንዳይሳተፉ የተጣለው እገዳ ቀጣይ ውሳኔ እስከሚሰጥ ድረስ እንደሚቆይ ነው የገለጸው። ይህ እርምጃ ይፋ የሆነው የዓለም አቀፉ ኦሎምፒክ ኮሚቴ IOC የሩሲያና የቤላሩስ ቡድኖች የተጣለባቸው እገዳ እንዲቀጥል በቅርቡ ምክረ ሐሳብ ማቅረቡን ተከትሎ ነው። IOC በመጋቢት ወር ባሳለፈው ውሳኔ የሩሲያና የቤላሩስ አትሌቶች በዩክሬን ያለውን ጦርነት የማይደግፉና ከወታደራዊ እንቅስቃሴዎች ጋር ግንኙነት የሌላቸው ከሆነ በግል ገለልተኛ ሆነው ወደ ውድድር እንዲመለሱ ፈቅዷል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን የዕለቱን መሰናዶዎች እዚህ ላይ ፈጽመናል። አብራችሁን ስለነበራችሁ አብዝተን እናመሰግናለን። መሰናዶውን በመምራት ኤደን ገረመው፣ ስርጭቱን ከስቱዲዮ በማቀናበር ብርሃን ኃይሉ፣ እንዲሁም ደግሞ በዝግጅቱ ቆንጅት ታዬ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። ደህና ደሩ። Thank you.